ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን። ይህ በኦሮሚያ ክልል ምስራቅ ወለጋ ዞን በአማራዊ ማነታቸው ምክንያት በርካታ ወገኖቻችን እጅግ አሳዛኝ የሆነ ግፍና በደል እየተፈጸመባቸው ይገኛሉ። እንደሚታወቀው በርካቶች በግፍ ተገለዋል። በመኪና ላይ ሁሉ ሳይቀር ማነታቸው እንደ ወንጀል እየተቆጠረ እየወረዱ እንዲገደሉ ተደርጓል። ከዛም ባሻገር በኦሮሚያ ልዩ ኃይልና በሌሎች የጸጥታ አካላት ጭምር አሸባሪው በተባለው በኦነግ ሸኔ በመታገዝ በመጥዋኑ ወገኖች ላይ ተኩስ በመክፈት በከባድ መሳሪያ በቡድን መሳሪያ የታገዘ ጦርነት በመክፈት በርካቶችን ገለዋል። በመቶዎች የሚቆጠሩት ደግሞ እያፈኑ እያሰሩ እያንገላቱ እያሰቃዩ ወደ ነቀምት ወሰዱ ስለመሆናቸው የሚደርሱ መረጃዎች ያመለክታሉ። ይህ በተለይ ከህዳር 2015 ዓ.ም ጀምሮ ተጠናክሮ የቀጠለ ነው። መከላከያ ሰራዊትም ወደ አካባቢው የገባ መሆኑ ቢነገርም በተለይ በምስራቅ ወለጋ ዞን አንገርጉትና አካባቢ ከህዳር 21 ጀምሮ ወደ አካባቢ መከላከያ ገብቷል ቢባልም ነገር ግን መከላከያ ከገባበት ጊዜ ጀምሮ እንኳን በመቶዎች የሚቆጠሩ ወገኖች ወደ እስር ቤት ተገዘዋል። ግፍና በደል ተፈጽሞባቸዋል። ከዛም ወደ ነቀምት እንዲወሰዱ ተደርጓል። ጠያቂ የለም፣ መጠየቅም አይቻልም፣ መንገዱም ዝግ ነው። ንጹሃን ወገኖቻችን በየጊዜው የሚደርስባቸውን ግፍና በደል የሚመለከተው አካል እንዲሰማቸው ሲማጽኑ ከርመዋል። አድማጭ ተመልካቾቻችን በግፍ እና በግፍ የተገደሉት ወገኖች እንዳሉ ሆኖ በተለይ እድሜው 18 ዓመትና ከዛ በላይ የሆነ ወጣት እየታደነ የሚታሰርበት አካባቢ ምስራቅ ወለጋ ዞን ግዳያን ወረዳ አንገርጉትና አካባቢው። አንገርጉትና አካባቢ እንደዚህ አይነት ዘግናኝ የሆነ ግፍና በደሎች ሲፈጸሙ በርካታ ወጣቶችና ኗሪዎች አማራዎች በማንነታቸው እየተሳደዱ መከራ በመሆኑ በየጫካው ለመሰደድ ለመፈናቀል ተዳርገዋል ማለት ነው። አንዳንዶች ደግሞ የማታለያ እየተነገራቸው መጨረሻ ላይም ወደ ስር የተወሰዱ እንዳሉ ይታወቃል። ሴቶች ሁሉ ሳይቀር በግፍ ታስረው መጨረሻ በስንት ለቅሶና ጩኸት መፈታታቸውም የሚታወስ ነው። ነገር ግን በርካታ የሚሆኑ ወንዶች ታፍነው ከተወሰዱ በኋላ እስካሁን ድረስ ደብዛቸው በአግባቡ እየታወቀ አይደለም። መጠየቅ የሚቻልበት እድልም ጠባብ ነው። ከአንገርጉትን ወደ ነቀምት ማረሚያ ቤት ተወስደዋል ነው የሚባለው። እንዲያውም ወደ ነቀምት በሚወሰዱበት ሰዓት መንገድ ላይ ተኩስ ተከፈተ፣ ለማምለጥ ተሞከረ በሚል የተመቱ እንዳሉም ይነገራል። ምን ያህል ተመቱ፣ ምን ያህል ቆሰሉ፣ ምን ያህሎች በምን ይገኛሉ የሚለውን ቤተሰብ ራሱ የሚያውቁ መረጃ የለውም። እንደዚህ አይነት ግፍና በደሎችን ማሳያ ይሆን ዘንድ አንደኛው የሚሆነው ሙልቀን አንተነ አለሙ ይባላል። ሙልቀን አንተነ አለሙ ከህዳር 25 2015 ዓ ም እስከ ታህሳስ 15 2015 በመከላከያ ሰራዊት ጉቶ ጊዳ ቆይቷል። ምናልባትም አድማጭ ተመልካቾቻችን እንደምታስታውሱት ህዳር 21 2015 ዓ.ም ከባድ ጦርነት በአንገርጉትን ከተማ ላይ የተከፈተበት ነው። መንግስታዊ የሆነ ጦርነት የኦሮሚያ ክልላዊ መንግስት ያስተማራው የልዩ ኃይል እና ሌሎች የጸጥታ መዋቅር አባላት ከሽብር ቡድኑ ሸኔ ከሚባለው ጋር በመተባበር በጋራ በከፈቱት ጦርነት በርካታ ንጹሃን ወገኖች አርሶ አደሮች ተገለዋል። ሴቶች ህጻናትም ጭምር ተገለዋል። ፎቅ ላይ ሆኖም እየተኮሱ ሲገሉ እንደነበር ይታወቃል። ይህን ተከትሎ መከላከያ ሰራዊት ወዲያውን መግባቱ ተነገረ። መከላከያ ሰራዊት ከገባ በኋላም ማዳን አልቻለም። በርካቶች ወደ እስር ቤት ተወስደዋል፣ በየጎዳናው ተገለዋል። ይሄ ብቻ ሳይሆን በተለይ ደግሞ ሙሉቀን አንተነህ የተባለው ከአሁን ቀደም በጸጥታ መዋቅር ሆኖ አብሮ እያገዛቸው ብዙ ተጋድሎ ሲያደርግ የነበረ ወጣት ልጅ ነው። ይህ ሙሉቀን አንተነህ ከባድ የሚባል ጦርነት ተከፈተበት በቤቱ ውስጥ ባለበት በቡድን መሳሪያ የታገዘ የኦሮሚያ ልዩ ኃይል ፖሊስ አባላት እና ሌሎች የጸጥታ መዋቅር ሆነው እንግዲህ ወደ 5-6 ቤተሰብ ባለበት ህጻን ልጆቹ እና ባለቤቱን ጨምሮ እንግዳም ነበረ። በቤቱ ላይ ከባድ ተኩስ ለማስታወስ ይረዳ ዘንድረው ከባድ ተኩስ ተከፈተበት። ያው ብዙ እልቂት ሊፈጸም ነው ተብሎ ባለበት ሁኔታ እንደ ፈጣሪ ፈቃድ ሆኖ መከላከያ እዛው አካባቢ ስለነበር ሄደው አንድ አባት ለመከላከያ መረጃ አቀበሉ። መከላከያ ደርሶ ሙልቀናንተን ታደጋቸው። ሙልቀናንተን ታደጋቸው በግድ ጦርነቱ ተኩስ እንዲቆም በማድረግ በኋላ እነዚህን ሰዎች ግን ሰብስቦ ወደ እስር ቤት ነው ወሰዳቸው። ሙልቀናንተና ሄዶ የተናገረውን ራሱ አረው ሙልቀን ሊጨፈጨፉ ነው አለቁ። አንድ ቤት ላይ ያሉ ህፃናት ሴቶችም ሁሉ ህመምተኛም ጭምር አለ ለረጅም ጊዜ ታሞ ያለ ህፃን ልጅ አለ ባካቹ ብሎ ተማጽኖ ሄዶ የተናገረው ጨምሮ ታሰረ። ዳበርካታ የሚሆኑ ሰዎች የዛው ያንገርጉትን ከተማ ኗሪዎች ለረጅም ጊዜ ኖሩ የጸጥታው ማቅሩና አብሮ ያገዙ የደገፉ የቆዩት እነ ሙልቀናንተናም ጨምሮ በግፍ ታሰሩ። ከታሰሩ በኋላ ታፍነው ወደ ነቀምት ህዳር 25 2015 እስከ ታህሳስ 15 በመከላከያ ሰራዊት ጉቶ ግዳያና ሄዘው ቆዩ። በተለይ የተወሰደው አንዱ ሙልቀናንተና ሌሎቹ ዘው አካባቢ እንዲቀሩ ተደርገዋል። ሙልቀናንተናን በተመለከተ ምንም ወንጀል የለበትም በሚል መከላከያ ሰራዊት በጁ ዘው ቆይ እንግዲህ ዘው ከቆየ አብሮት የተንቀሳቀሰ ከቆየ በኋላ መጨረሻ ላይ ግን ለጉቶ ግዳ ፖሊስ አስረከበ። ሄደ ጉቶ ግዳ ፖሊስ ተረከበ አገኘው ተፈልገ አገኘው ያለ ይመስል ነገሮችን አደም ፓድርኮ ማንገላታቱን ማሰቃየቱን ቀጠለ ማለት ነው። ወደ 10 ቀናት ከቆዩ በኋላ መጨረሻ ላይ አፈነው ደሞ ለ3 ቀን ያህል ደብቀውት ከቆዩ በኋላ ያው ቤተሰብ የጮህ ያለቀሰ ነው ባካቹ በሚል ንጹህ ሰው አታጠቃዩ አታንገላቱ በሚል እጁን በካቴና ታስሮ ነው የቆየው። በኋላ ደግሞ ምንድነው የተደረገው ወደ ነቀምት ማረሚያ ቤት ተወሰደ ተባለ። በግቶ ግዳ ወደ ነቀምት ተወሰደ። ነቀምት ምን ያህል የሰባዊ መብት ረገጣ እንደሚፈጸም ለማሳየት ነው። ወደ ነቀምት ማረሚያ ቤት ተወሰደው ሙልቀናንተነ ከጥር መጀመሪያ ወይም ደግሞ ከታህሳስ መጨረሻ ጀምሮ እጁ ላይ ካቴና አልተፈታል አለቀቀለ እስካሁን በካቴና ታስሮ ይገኛል ይላሉ ቤተሰቦቹ። በጣም ከፍተኛ የሆነ ግፍና በደል እየተፈጸመበት ነው። ፍትህ የለም። ወደ ፍርድ ቤት የማይወስዱት ማስረው አስቀምጠውታል። ምን እንደሚያደርጉት አይታወቅም። በየጊዜው ቤተሰብ ለቅሶ ይጮሃል። የሰባዊ መብት ጉዳዮች ጥሪ አድርጓል። ሄደውም ያነጋግሩት ነበር። ነገር ግን እስካሁን ድረስ የተገኘ መፍትሄ የለም። አንደኛው የግፍግፍ ማሳያ ሙልቀናንተነ ነው ማለት ነው። የሙልቀናንተነን ጉዳይ ይሄን ያልካልነ ወደ ሌላኛውና ሁለተኛው ደም ይላል። ነገር ግን ወደ ለው ጉዳይ ከመያደጀን በፊት አሁንም እስሩና ማንነት ተቆርጦ ተጠናክሮ እንደቀጠለ ስለመሆኑ መረጃዎች ያመለክታሉ። እንዳብነት ማንሳት እንችላለን። ግንቦት 4 2015 ያሁኑ ማለት ነው አንገርጉትን ላይ 24 ሰዎችን አፍነው አስሯል። መከላከያ ማለ መጠቋሚዎቹ ሚሊሻ ናቸው። እዛ አካባቢ ያለው አካል እየጠቆመ አማራን ያው ማንነቱን አጥንቱን እየቆጠረ እንደ ወንጀለኛ እያየ ፋኖነ ሌላንም ሌላን እያለ እያስተቃየ እያንገላታ ይገኛል ማለት ነው። አሁን ወደ ስር ተግዘዋል። እነዚህ ሰዎች ደግሞ ያው ልክ ከሙልቀናንተነ በፊት ከሙልቀናንተነ በኋላ የተወሰዱት ከ200 በላይ የሚሆኑ አማራዎች በግፍ ታስረው እነዚህ ወገኖችም ተወስደዋል። ወደ ነቀምትን የተወሰዱት ወደ ላም አካባቢ ሊሆን ይባላል። መጠየቅም አይቻልም። መንገዱም ዝግ ነው ለአማራ። 2 ዓመት 3 ዓመት ይሆነዋል መንቀሳቀስ አይቻልም። ያርዳል እዛ አካባቢ ላይ የሚያሰቃይ የሚያንገላታ ግፍ የሚሰራ አካል የተደራጀ ነፍሰ ገዳይ ስብስብ አለ። ይሄን መንግስታዊ መዋቅሩ ጭምር የሚደግፈው ነው። 4 ነጥብ አብሮ ከጸጥታ አካሉ ጋር አብሮ የሚተባበር የሚተጋገዝ እንደሆነ ብዙ ማሳያዎች አሉ። እና ይሄ መቀጠለበት ሁኔታ አሁን ደግሞ ዞሮ ዳግም አገረሸ ተብሎ የተገለጸበት ግንቦት 4 2015 24 ሰዎች ታስረዋል ነው የተባለው። በየጊዜው ያው ስሩ አለ። አዛው አጠገቡ ያለው ደግሞ በተለይ አቢዶንጎሮ ኮረጉትሩ ወለጋ ዞን በአቢዶንጎሮ ወረዳ ውስጥ ቱሉ ጋና እንትባላለች ከአንገርጉትን ቅርብ በቅርብ ርቀት ነው። አንገርጉትን የሚፈናቀለው የሚሳደደውም ሄዶ የሚጠጋባት አካባቢ ነበረች። እዛም ሄደው ሚያዚያ 6 ቀን 2015 ዓመተ ምህረት ወደ አካባቢው አቅንተው ምንድነው ያደረጉት መከላከያ ሰራዊት ነው ያቀረበው። በሌሊት ነው ሄደው ሌሊት ሄዶ ሰዎችን ለማፈን ሞከረ። በዛን ሰዓት ሸኔ መጣ ወንም ሸኔ መጣ በሚል አርሶ አደሮቹ ራሳቸውን ለመከላከል ጥረት እያደረጉ ነበር። በዚህ ምክንያት ከ10 በላይ ገበሬዎች ተገለዋል። አማራዎች ናቸው የተገደሉት። በግፍ ተገለዋል ማለት ነው። ይሄ ብቻ አይደለም። ከዛ በኋላ ይሄንን እንደ ሰበብ አደረገና የገባው መከላከያ 80 እና ዛ በላይ የሚሆኑ ወገኖችን ያፈነ እስከነ መሳሪያቸው ወስዷል ነው። ወዴት ነው ወሰደው? ወደ አቢዶንጎሮ። ይሄን ይላሉ የአካባቢው ነዋሪዎች። መረጃዎቹ የሚያመሳዩትም ይሄን ነው። እንዲህ አይነት ግፍና በደሎች ተጠናክረው እየቀጠሉ ስለመሆናቸው ማሳያ ነው። ለማንኛውም ከዛው ከአካባቢው ነዋሪዎች መካከል እንዲያውም የሙልቀናንተነ ቤተሰብ የሆነ በየጊዜው እያጮኸ እያለቀሰ ባካችሁ እያለ ስለ ሀገር ስለ ፍትህ ብላችሁ ለሀገር መዋደቅ፣ መቁሰል፣ መሞት፣ መንገላታት ወንጀል ነው ወይ? ሀገሬ ወገኔ ያትደፈር ማለት ወንጀል ነው ወይ? አብረን በጋራ እንኑር በእኩልነት እንኑር እቺ ሀገር የጋራ ናት ብሎ መናገር ማለት ወንጀል ነው ወይ? ባካችሁ ልጅ አሳዳጊ ነው ያሳደግበት እያለ ተማጽኖ እያቀረበ ያለ ነገር ሰሚ አጣ። አንድ ወንድማችን በቀጥታ ስልክ መስመር አግኝተናል። ከሱ ጋር አብረን እንቀጥል ይሆናል፣ መረጃዎችን የሚያጋራችሁ ይሆናል ማለት ነው። እዚህ በተጨማሪ ግን ወደ ሌላኛው ጉዳይ ልውሰዳችሁ። ማሳያ ይሆን ዘንድ ታርቆ ጣሰው ይባላሉ። የ60 ዓመት አዛውንት ናቸው። ኗሪነታቸው ጃርሶ ቶሌራ ይባላል ቀበሌው። ጉቶ ጊዳ የሚባል ወረዳ ነው። ያው እዛው ምስራቅ ወለጋ ዞን ነው። የግፍግፍ የሚፈጸምባቸው ዞኖች 9 በተለይ ዞኖች መካከል አንደኛው ምስራቅ ወለጋ ዞን። ወደ 9 ዞኖች የአማራ ቄራ ሆኗል። ብዙ ግፍና በደል የተፈጸመባቸው የታረዱ ንጹሃን የታረዱባቸው የተፈጸመባቸው ግፍና በደል እየተፈጸመባቸው የተንገላቱ ያሉባቸው አሁንም ቢሆን የመከራው ቀንበር ያልተላቀቀ በዚህ አካባቢ ነው። አንዱ ጃርሶ ቶሌራ ቀበሌ በዚሁ በጉቶ ጊዳ ወረዳ ውስጥ ማለት ነው። ጉቶ ጊዳ ወረዳ ፖሊስ ላይ ታፍሮ ይገኛሉ። ታርቆ ጣሰው የ60 ዓመት አዛውንት ማለት ነው። የሀገር ሽማግሌ ናቸው፣ ታዋቂ ናቸው፣ የሽማግሌዎች አስተባባሪ ናቸው። ችግሮችን በጋራ እንፍታ፣ እንወያይ፣ ሀገር የጋራ ነው፣ ወንድማማቾች ነን፣ እባካችሁ የሚል ተማጽኖ በማድረግ ይታወቃሉ። እንዲያውም የሚመለከተው የመንግስት አካል የሚባለው የኦሮሚያ በዛው በዞኑም በወረዳውም ያለው አካል እኒህን አባትና ሌሎችን በቃ ብዙ ሲጠቀምባቸው ቆይቷል። ሽማግሌ ሆኑ እንዲህ አድርጉ ድረሱልን፣ ባካቸው የአካባቢ ወጣት አስተባብሩና እኛንም ጨምረው ሚል ያጠቁር መጡ እያለ ሲጠቀምቆታል። በእርቁም በሽምግልናውም በውይይቱም መግቢያ ነው የነበሩት እኒን አባት ማለት ነው። እና ከባድ ዋጋ የከፈሉ ሰው ናቸው፣ ይታወቃሉ። ሃይማኖት ሽማግሌ ናቸው፣ የሀገር ሽማግሌ ናቸው። አብረው ነው የሚሰሩት፣ ከነሱ ጋር እየተነቡ ነው የሚሰሩት ነው። አደራጁና ራሳቸውን ተከላከሉ ነው ሲሏቸው የነበሩት። አሁን ግን መጋቢት 19/2015 ዓመተ ምህረት ያዙና ከያዙ ደረጃውም ደግሞ ለሽልማት ነው። በኋላ እንግዲህ ያስገባንም ሰው ደግሞ ይነግረን ይኖራል። ለሽልማት ብለው ኑ ብለው ጠርተው ከጠሯቸው በኋላ ከመከላከያ እጅ ቀምተው ወሰዷል። ዞን ታዘናል። ምን ትቼ በቂ እንዲህ አይነት የጭካኔ እንትን የሚታየው መጋቢት 19/2015 የተወሰዱት ሰው 45 ቀን ሆኗቸዋል። ዛሬ በደረቅ ፖሊስ ጣቢያ ጉቶ ጊዳ ማረሚያ ቤት አለ ማለት ነው። ምንም መብት የሚገኝበት አለ። ጉቶ ጊዳ ፖሊስ ጣቢያ ታስረው ይገኛሉ። ልክ ወደ 10 ቀን ሙሉ ቀን እናንተን የታሰረበት ግፍ ያየበት ማለት እኛ የፖሊስ ኃላፊውን እያነጋገር ነበር። ስለ ሙሉ ቀን እናንተን ንገረን እያለ ንገረን እባክህ፣ ቢያንስ እጁ ላይ ያለውን ነገር ካቴናው እንዴት ነው የማይፈታው አለ ወይ ከእናንተ ምንድን ነው ማነው የሰጣችሁ ምን ወንጀል አግኝታችሁ እያለ እየጠየቅን ነበር። የቤተሰብ ቅሬታ መሰረት አድርገን ስንጠይቅ ነበር። ያው ይዘጉብን ነበር፣ መረጃዎችን ላለመስጠት ሲታገሉ የነበሩት። በኋላ እንግዲህ አባት አርቆጣ ሰው 45 ቀን የግፍግፍ አይተዋል። በዛው ታስረው እንዲያውም ወደ ፍርድ ቤት ያወስዷቸው ምን ይሏቸው አስቀምጧቸው ጠጣሉ። መከላከያና የአካባቢው የጸጥታ አካልም እንዲያው ሊጋጭ ነው የነበረው። እንዴት ትወስዷቸዋላችሁ? እኛ ልንሸልም ያመጣናቸውን ሰው ሽልማትም አላቸው። እንዴት አደርጋላችሁ ተብሎ ብዙ ነው ከዞን የታዘዝን ተብሎ በዛ ተሄደ። መውሰዱም እኮ ባልከፋ ወስዶ ግን አስቀምጧቸው ወደ ፍርድ ቤት ያወስዷቸው። መጨረሻ ላይ እንግዲህ ቤተሰብ አሁን ነው ክስ አማራጭ የለውም ሲጠይቃቸው ይሄዱ አዲስ አበባ ያለውን የኦሮሚያ ፖሊስ ኮሚሽን ጠይቁ ተባለ። አዲስ አበባ ያለውን የኦሮሚያ ፖሊስ ኮሚሽን መጥተው ሲጠይቁ ደግሞ እንዴ እኛ ምን ያገባናል ሂዱ ብሎ ደግሞ መለሷቸው። አናውቅም አሏቸው። ተመልሰው ደግሞ አማራጭ ስለሌለ ግንቦት 2/2015 በጉቶ ጊዳ ወረዳ ፍርድ ቤት ክስ መሰረቱ። አካል ነፃ ማውጣት የሚባለው ክስ ምንድን ነው ተብሎ ክስ ሲመሰረት በዛው ቀረቡ። ቀርበው ሲጠየቁ ማስረዳታቸው ምክንያቱም ንጹህ ሰው ናቸው፣ አጥንታቸው ዘራቸው ተቆጥሮ ነው የታሰሩት። ሽማግሌ ናቸው፣ አስታራቂ ናቸው፣ እባካቸው አንድ ላይ አብረን እንኑር የሚሉ ናቸው፣ ወንድማማችነትን ፍቅርን የሚሰብኩ ሰው ናቸው። ምን የሚሉት ነገር አላውቅም። በኋላ እኛ እናውቅም ከላይ የታዘዘ ነው ምንስ የተባለ ከኦሮሚያ ፖሊስ ኮሚሽን የታዘዘ ነው ተባለ። በኋላ ተመልሰው እንደገና በማግስቱ ግንቦት 3/2015 ጠዋት 4 ሰዓት ላይ እንደገና ነበረ ፍርድ ቤቱ ጠርቷል። መጨረሻ ላይ እንደገና የዘር ማጥፋት ወንጀል ብለዋሉ። ሮ በጣም አስቂኝ አስገራሚ የሆነ ነገር ክስ ለመመስረት እየሰሩ መሆናቸውን ገለጹ ማለት ነው። ፍርድ ቤቱም ያው እነሱ ያሉትን ነው የሚቀበለው። እንግዲህ ዘር ማጥፋት ወንጀል ነው ካላችሁማ መስርቱና እናንተ አድርጉ እናንተ እንደሚሆን አድርጉት ብሎ ለቀቃቸው፣ ይዘዋቸው ሂደዋል ማለት ነው። እንግዲህ አቶ ታርቆ ጣሰው የሀገር ሽማግሌ ባለውለታ፣ ሊሸለሙ የተወሰዱት ሰው ዛሬ ይሄው በግፍ እየተሰቃዩ ይገኛሉ ማለት ነው። የዘር ማጥፋት ወንጀል በጣም የሚገርም እኮ ነው። ጄኖሳይድ የዘር ማጥፋት ወንጀል እንዴት ነው? የሀገር ሽማግሌ ሆኖ የሃይማኖት አባት ሆኖ እነሱ ከሃይማኖት አባቶች ጋር በጋራ በመሆን ከካድሬዎቹ ጋር በመመካከር ሰላም እናምጣ እርቅና ወርድ የሚል አባት እንደው ምን አይነት ጥላቻ ቢኖር ነው እንደዚህ ይሄን ያህል የዘር ማጥፋት ተብሎ? ምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ላይ 1500 እስከ 2000 ጨፈጨፈ አካል የዘር ማጥፋት ወንጀል ፈጽሟል ተብሎ አንድም አካል በዚህ ይሄ ስም ተጠቅሶ ባልተከሰሰበትና ወደ ፍርድ ባልቀረበበት ሁኔታ ምስራቅ ወለጋ ዞን በተለይ ክረሙና አካባቢ ያን ሁሉ የጨፈጨፈ መንግስት ማቋቁሮ ጭምር አብሮ ተጋዙ 300 400 ሰው በአንድ ቀን የተጨፈጨፈበትን ሁኔታ ያየ በተለያዩ አካባቢዎች በዘጠኝ በሚሆኑ ዞኖች በተለይ ኦሮሚያ ክልል ምዕራብ ወለጋ ምስራቅ ወለጋ ዞን ኦሮጉድሮ ወለጋ ዞንና ሌሎችም አካባቢዎች ላይ የተፈጸመው ሁሉ የዘር ማጥፋት ነው ብለው ተሳይሉ ዛሬ አባት አርቆጣ ሰውን እንደው የዘር ማጥፋት ነው ብለው ወደዛ ወስደው አስቀምጧቸው አሰሯቸው የሚለው የግፍግፍ እየፈጸሙባቸው ነው የሚለው ፊል ለፊትም የተናገሯቸው ይሄ ኮስ ከሞትም ያስቀጣል በጣም ትልቅ ወንጀል ነው ይላሉ። ስለነቦና ቤተሰቡን ጭምር ያሸበሩ ያስጨነቁ ያሉ አካላት አሉ። የመንግስት አካል ይሄን ይባሉ ነገር ግን እዛ ሆነው ይሄ ምንን ያሳያል? ሟቁሩ ሙሉ በሙሉ በዚህ ወነጋያን ሳቢ ባላቸው አካላት ተይዟል የሚለውን አመላካች ነው የሚሉ ወገኖች አሉ። አጠቃላይ ሂደቱን በተመለከተ በዝርዝር የሚያስረዱን ሰው እንግዲህ ያስገብተናል ማለት ነው። ይሄ ብቻ ሳይሆን አሁን ከሰሞኑ ወደ 5 የሚሆኑ አማራዎች ከመኪና ላይ እንዲወጡ ተደርጓል ከመካከላቸው ያው እንግዲህ አንዱ ተገድሏል አንዱ አሮጦ አመልጧል ሶስቱ ሴቶች ግን ታፍነው ተወስደዋል ነው የተባለው። እስካሁን ደብዛቸው አልታወቀም። 100 ሺህ ብር አስገቡ ተብሎ ነበር ቤተሰብ አይደለም 100 ሺህ ብር ነውና ሌላም ያስገቡ ገንዘቡንም ይባላል ሰውንም ይባላል ይገላል በሰው የሚያስቀር አይነተ ጭካኔ አርመኒያዊ የሆነ ተግባር እየተፈጸመ የከረመበት ሁኔታ ነው ያለን። አለፉት 5 አመታት ያማራው ደም የፈሰሰ በየቦታው ባለቤት አልባ ሆኖ አገር አልባ ሆኖ ሲወርቅ ሲጨፈጨፍ መቆየቱ ምንም የሚካድ አይደለም። እኛ መሬት ላይ ያለው ሁኔታ ነው የምናወራው። ሰዎች ፈጥረው ዲስኩር ምናምን አድርገው ሀውልት ገንብተው ተጥለው መጽሐፍ አዘጋጅተው የጥራቻን ያስተርክተን አነፍሎሏቸው እርስ በርስ መቀራረብና መነጋገር መደማመጥ ወንድማማችነት እና አብሮነት እንዳይጎለበት የሚያደርጉ አሉ። መሬት ላይ ያለውን ፋክት ግን በቪዲዮ ያስደግፉ ሚልኩልን እንዲያርግን ያረናቸው እንዲያርግን እየተፈጸፈናቸው እንዲያርግን ነው እያሉ የሚናገሩት በብሪት በትቤት በድንቁርና ተወጥሩ። ይሄን የሚያደርጉ አካላት ባሉ በታገል ላይ ቁጭ ብለው ይሄንን አለመናገር በራሱ የዘር ማጥፋት ወንጀል አካል ነው መተባበር። እነዚህን ወገኖቻችን ያው እንትም ብለው ይሄን እንደማሳያ ነው እንጂ ስንቶች ናቸው መኪና ላይ አንድ መኪና ሙሉ ሁለት መኪና ሙሉ 10 ሰው 15 ሰው ምን በየቦታው እኮ እየታፈነ እየተወሰደ ሰው ሲታረድ ነው ይቆይ ያው አሶረደ 5 ቤት ቁጥር 4 ቤት ቁጥር እየተባለ እንዲህ አይነት አረመኔያዊ ያውሬ ተግባር እየፈጸመ ካለው ጫካኙ ኦነካዊ ቡድን ጋር ነው እንግዲህ ስምምነት ውይይት አንድንሆን ታንዛኒያን እንትባል ሲል እየተባለ የሚወጋው ማለት ነው። ከዛ በላይ ደግሞ እንደገና ዞር ብለ ደግሞ ይሄ አና ድረስልኝ ኦ ያለ ሲለምኑ የነበረውን ፋኑን ደግሞ እንደገና ዞሮ ያው እነሱ እንኳን ብዙ ብለውታል ብዙ ስም ሰጥቷል ሸኔም ብለውታል ጽንፈኛም ብለውታል የመከላከያ እንትን የወሰደም ብለውታል ያላሉት ነገር የላቸው ወሰደ መከላከያ ከተገኘና አሁን ደግሞ ያው ዘመቻው የማይታይ ስለሆነ በከባድ መሳሪያ ጭምር ብዙ 23 ጭምር ታግዘው ተኩስ ከፍተው ንጹሃንን ጭምር በዚህ የገደሉበት ትጥቅ ለመቀማት ተራራጡበት ነገር ግን አይ ይሄ ነገርማ አይሆንም እንዴት አድርጋችሁ እንዴት ልትፈቅዱ ትችላላችሁ ይሄ ኮነው እኮ ነው ተው እንጂ ብሎ ነገሮቹ ትንሽ አሁን ዛመዚም ጠንካራ ያለ አይነት ያጠፋና ምላሽ እየተሰጠ ሲሆን ነገሮች ነው ያው በተለመደው በሽምግልና በሃይማኖት አባቶች ምን ቄስ መነኩሴ ተይዞ ይኬድና ከዛ በኋላ ደግሞ እንደገና ሸፍጥ ከሂደት ቁልቁለት እንደገና ዝሮ የሚሰራበት ሂደትን እያየን እንገኛለን። ይሄ መሬት ላይ ያለው ነታ ነው። ይሄን አናልፈውም። ለምን ብለን ነው የምናልፈው? እንዲህ አይነት ግፍና በደል እየተፈጸመ እያየን በአይናችን እየተመለከትን ንጹሃን ሲወድቁ እያየን ተናንተና ያደረሰልኝ ነው ኦ ብለህ ለመንከውና አካል ዛሬ ተመለሰ ትጥቀፍታ እንዲበል እንዲብለኛ ያዘመትከ ያለ ከባድ መሳሪያ አስጭነ በጥላቻ ታውራ በዚህ በተበላሸ ሳቢ ውስጥ ኢትዮጵያ ይያልከ ያወራህ ነገር ግን ደግሞ ተመለሰ ይዛኛው የተበላሸው ሳቢ ድሩይታ መሳቢ ውስጥ ገብተ አጥንት እየቆጠርክ ያሳደድክ ያፈናጠርክ በዚህም ያጨናነቀው ያለ ማህበረሰብ ባለበት ሁኔታ እንዴት አድርገን ነው እዚህኛውን የተበላሸ ሳቢ እንት ልንተባበር የምንችለው? ምን እናጠርፍበት? ምን ሊጠቅመን? የስ ሊያደርሰን? አንተ ሴት ልደርስበት ትችላለህ? ለዚህ ይሄን አካሄድ በደንብ ማየቱ መፈተሹ የሚጠቅም ይሆናል። የሚጠቅመው ለራሱም ጭምር ለራሱ ለአሳዳጁ ለራሱ ላፋኙ ላሳሪው እያፈነ የሚመስለው ግን አትራት የጣሰ ራሱ ህገወጥ ህግ አስከብራሉ ይላል ህግን የሚጥሱ ህግን እየጣሰ ነገር እሱ ሲጥስ ማይጠየቁ ብዙ አይነት ግፍና በሎችን ያያየን እንገኛለን። እነዚህ ሁለቶች እንዳብነት አነሳን እንጂ አምስት ወር ሆናቸው ስድስት ወር ሆናቸው። አረ በተለይ ወደ ኦሮሚያ የሚባለው ምስራቅ ወለጋና እዛ አካባቢ ያለው ነገር ማኩ የጉድጉድ እኮ ነው። የጉድጉድ ምን ሰማው ነገር አራት ወርም ይታሰራል፣ አምስት ወርም ሁለት ወርም ይሆናቸው አሉ፣ ብዙ አመት ይሆናቸው አሉ። አይወስዷቸውም ወደ ፍርድ ቤት ቢያንስ ወስደው ምን አለ ፍትህ የሚለው ድራማ የዚህ ድራማ መጫወቻ የተውኔቱ የድራማው መጫወቻ አልሆንም ነው ያለው አርበኛ ዘመነ ካሴ። እንደዛ ነው ድራማ ነው ወርቅ ዘመን ፍትህ በዛ ልክ ነው የኔው እየተጫወቱ ያሉት እየሰሩ ያሉት በዛ ልክ ነው። ጥላቻቸው በዛ ልክ ነው ያለው። የገነገነ ነው የቆየ ነው የሳቢየ ብልሽትን በእጅጉ የሚያሳይ ነው። የተበላሽ አስተሳሰብ ድምር ውጤትን ለዚህ እንደሚዳርግ የሚያሳይ ነገን እንዳታሰብ አይምሮህን ያነወልለዋል። ጭፍን ትሆናለህ፣ ማይንድ ብላይንድ ትሆናለህ። ነገን ትንሽ ደቂቃ ቆመለ እንኳን ለማስተባል ማግበስበስህን፣ መግደልን፣ መጨፍጨፍህን፣ ማሳደድህን፣ መጉተትህን፣ ለጊዜው መማረክህን፣ መቀማትህን ነው የምታየው። ያኛውን እንዳታይ ትታወራለህ። ጥላቻ ነዋ ሚነዳ ህሊናህን ተነጥቀሃላ። ትክክለኛ ነው ሚዛናዊ ሂሳብ የለህማ፣ ጊዜ የለህማ። ጥድፊያ ላይ ነህ አንተ፣ ሩጫ ላይ ነህ። በማፍረስ በማውደም በማቃጠል በመዝረፍ ላይ አልካሃላ፣ አደራጅተሃላ። የት ያደርሰሃል? የትም አያደርስም። ፎቆ ምናምን ገትሮት ሚሄዱ በጣም በርካታ የሚሆኑ ፋብሪካዎችን አይተሃል። 2007 2008 ዓመተ ምህረት 2009 ምን እንደሆኑ አይተሃል። በሰዓታት በደቂቃዎች ውስጥ ነው የሰዎችን አይምሮን መገንባት የሚገባ። አንተ ራስህ አይምሮህን አንጸው በትክክለኛ ሳቢ መጥተህ ሀገር ወገን ኢትዮጵያ የሚል አይነት ሳቢ ካለህ ማለት ነው። የለህም ጋ የለህም። ቢኖረማ እንደዚህ አታደርግማ። አንተ ስለ ችግኝ ስለ አበባ መትከል ስለ አበባ ቀንጠስ ታወራለህ። ስንቱ ሺህ ህዝብ በዛ ያልቃ በየቦታው ይሳደዳል፣ ይፈናቀል፣ ይሞታል። በሚሊዮን የሚቆጠሩ እየተራበ እየተጠማን ያሉ በሚሊዮን የሚቆ ንጹሐን ሲጨፈጨፉ ሲሞቱ ሲቀበሩ ምንም አይመስል የሰብአዊ እንትን የሰብአዊነት እንትን ሳቢን ተነጥቃ እንዲህ አይነት ስራ እየተሰራ ባለበት ሁኔታ የለውጥ እድገት እንትን የሚል ነገር እንዴት ነው ልታስብ የሚችለው? ስለዚህ ከዚህ አይነት እንትን ሳቢ መውጣት ያስፈልጋል። ወደ ትክክለኛና ወደ ተሻለው አመለካከት መምጣት እሱ ነው የሚሻለው። ለዛ ይሄ እብሪት፣ ትዕቢት፣ ድንቁርና ምናምን እነዚህ ኢግኖራንስ እንደ አሮጋንስ መዳረሻቸው ክፉ ነው የሚሆነው። በጣም ጉድጓድ አርቀህ በቆፈርክ ቁጥር አንተ ጭምር ነው የምትዋበው። ሌላውን ብቻ እየቀበርክ እየገደልክ እያፈናቀልክ እየነጠቅክ ምናምን ጀሌ እያረክ ምናምን አትኖርም። እንዴት ይኖራል? እንደዛ እኮ ኖር እኮ ነው። አይቻልም። ይሄ እኮ የተፈጥሮን ህግ መቃረን ነው የሚሆነው። ከተፈጥሮ ህግ ምን ምክንያቱም ያም ደግሞ እኔም እኮ እንዳንተ ሰው ነኝ ይልሃል። እኔም ማነው እኔ ብቻ እንድሞት የፈረደብኝ ይልሃል። ይልሃል። ተስፋ ቁራጭ እያረከው ቤቱን እያፈረስከው በላዩ ላይ ለጅብ እየሰጠኸው መሀል ከተማ ላይ እዚሁ አደራጅተህ ቤት እያስፈረስክ እያስወደብክ እስካቫተር ዘህ ይሄድክ በቀንም በሌሊትም እየዘመትክበት አዲስ አበባ ነው ዙሪያ ሸገር ከተማ አስተዳደር ላይ ባዘጋጀው በዛ መዋቅር ላይ ምንድን ነው እየተደረገ ያለው? አዲስ አበባ ከተማ ምን ነው እየተደረገ ያለው? ይሄ ነውር አይደለም? ይሄ ጠያፍ አይደለም? ይሄ የት ሊያደርስ ይችላል? ይሄ የመታወር ምልክት አይደለም ወይ? ይሄ የሳቢ ብልሽ ድምር ውጤት አይደለም ወይ? ምን ታደርግበታለህ? ትንሽ ደቂቃ ቆም ብሎ ማሰብ አይበቃም ወይ? ይሄን ደም ማፍሰሱ አይበቃም ወይ? ንጹሐን ማፈናቀሉ መግደሉ አይበቃም ወይ? አጥንት መቁጠሩ አይበቃም ወይ? ነገሮችን ቆም ብሎ እንዳናስተውል ተረግመናል። ምን አይነት ነገር ነው ይሄ? ቃላችን እንድንበላ ተረግመናል ወይ? ያ ትናንትና ስታወሩት የነበራችሁት በየእንትኑ በየሬዲዮ በየቴሌቪዥኑ እየመጣችሁ ጆሮአችን ስታደንቁሩት የነበራችሁት 99 ጊዜ እየጠራችሁ ነገር ግን ተግባር ነው። መሬት ላይ ያለውን ነገር ነው የምናየው። ቴሌቪዥን ላይ መስኮት ላይ እንትን ጣብቀን አንቀር መሬት ላይ የምታደርጉትን ነገር እያየን እኛ ከሚሞቱ ከሚቆስሉ ከሚሞቱት ከሚጨፈጨፉት ከሚታረዱት ወገኖቻችን በላይ ሌላ የለንም። እርግጥ ነው አለን፣ ግን ቅድሚያ ቅድሚያ የምንሰጣቸው ለነሱ ነው። ከዛ ቀጥሎ ደግሞ ሌሎች ወገኖቻችን እንሰጣለን። ከነዛ ግን አትበልጡብን፣ በምንም ታምር አትበልጡ። ይህ ቅድሚያ ቅድሚያ የምንሰጠው አቅም የሌላቸው አቅመ ደካሞች እንደዚህ በግፍ የሚጨፈጨፉ የሚታረዱ አጥንታቸው እንደ ወንጀል እየተቆጠረ የሚሳደዱትን ግን ነውር ነው፣ ጠያፍ ነው፣ ነገን ያበላሻል። ተው፣ አትታወሩ። በሳቢ ብልሽት ውስጥ በዛ ውስጥ ታማችሁ እንድትኖሩ አልተረገማችሁ፣ ጎብጣችሁ እንድትኖሩ ሌላውም እንዲጎብጥ አታድርጉ፣ ትውልድ አታበላሹ ነው እየተባለ ያለው። ይህን እንግዲህ የራሳችሁ እናንተ ታውቃላችሁ። አድማጭ ተመልካቾቻችን ይህን ያህል ካልኩ በኋላ ነገርን ነገር እያነሳው ስለሆነ ነው። ምናልባትም ወደ ዋናው የገባውበት ነው ወደ ተነሳሁት ጉዳይ ወስዳችኋለሁ። አባይ ዞሩ በእንደዚህ አይነት ጉዳዮች ላይ በተደጋጋሚ እንደ አማራ ሚዲያ ማዕከል መረጃዎችን ስናጋራቸው የቆየ መሆኑ ይታወቃል። አሁን ደግሞ ቀደም ሲል ያነሳዋቸውን ሁለት ጠንኳር ማሳያዎችን አንስተን የፍትህ ሂደቱ ተርቆ በጣም ደንብ ተቆፍሮ ተቀቧል፣ አርቀው ቀብረውታል። ፍትህን የት ነው? ኦሮሚያ ክልል ምስራቅ ወለጋ ዞን። እንደ አብነት ማሳያ ነው ማነሳው። ይሄን ለማሳየት ያህል ነው። ከነዚህ መካከል ወደ ምስራቅ ወለጋ ዞን አንገርጉትን ወሰዳችሁ። አንገርጉትን እና አካባቢ ላይ በተለይ ደግሞ አካባቢው የታወቀ አካባቢ በጣም የተሻለ ለኢኮኖሚ እኔ እንዲሁ አካባቢውን የበለጠ አልምቶ መጠቀም እና ሰዎችን በአግባቡ ተባብሮ መስራቱ ሲሻል ህዳር 21 ቀን ጀምሮ የአይነ ኪረቦና አካባቢውን ጨፍጭፎ የመጣው ኃይል እንደገና ተደራጅቶ ጦርነት የከፈተበት ቀጠና። ከዛ በኋላ አካባቢው ማህበረሰብ ጎስቋል ሆኗል። ኑሮውም ሰላሙም የለም፣ በችግር ላይ ነው፣ በመከራ ላይ ነው። በየጊዜው የተሰቃየ እየተንገላታ የሚኖርበት አካባቢ ሆኗል። ይሄ የሚካድ አይደለም። ከዚህ አንጻር እንደ አንድ ማሳያ የሚሆነው የሙልቀን አንተነህ አለሙን ጉዳይ ነው። እሱን እየጠቀስን አብረን ቆይታ እናደርጋለን። የቅድሚያ የምሰጠው ከዛ ቅርብ ቤተሰብ የሆነ አንድ ወንድማችን አስገብተናል እና እንደ አንገርጉትንና አካባቢውንም ጨምራችሁ ደግሞ የትሉጋናውንም ዙሪያውንም እየሆነ ስላለው ነገር ትነግሩናላችሁ። በተለይ ደግሞ እናንተ ለቅሶና ጩኸት አንዱ የወንድማችሁ ንጹህ ወንድማችን አጥንቱ ማንነቱ እንደ ወንጀል ተቆጥሮበት በግፍ እየተሰቃየ ነው። አሁንም ካቴና አዝጌር ያሳያችሁ ከእጁ ካቴና ለወራት ያህል የማይለቅለት ምን አይነት ወንጀል ምን አይነት ቢሰራ ነው? ወይም እንደ አባ ታርቆ ደግሞ ወይ ደግሞ ዘር ማጥፋትም ብለው የሆነ ስም በሰጡት አልሰጡትም እኮ ስምም አልሰጡትም ምን ማለት ነው? አስቀምጠው ቁጭ ነው እስከምንፈልገው ጊዜ እናስራለን እናሰቃያለን እንደማለት እኮ ነው። ይሄ ነው ፍት መረጃዎቹ እንድታጋረን እድሉን ሰጥቻለሁ። ጤና ይስጥልኝ፣ እንደምን አለ?
እግዚአብሔር ይመስገን፣ እንዴት ዋላችሁ?
ደህና፣ በጣም እናመሰግናለን። መቀጠል ትችላለህ አንተ።
እሺ በሉ። እኔም እንግዲህ ያው ብሶት ስላንገፈገፈኝና የወንድሜ የሙሉ ቀን አንተነህን ሁኔታና ምንነት ለመናገር ፈልጌ ነው። እኔ መቶ አለቃ አዲስ ሌው እባላለሁ። የሙሉ ቀን ታላቅ ወንድም ነኝ። በፊት እኔም አብሬው ምስራቅ ወለጋ ነው የምኖረው። በ2013 በደረሰው የኦሮሞ ልዩ ኃይልና የኦነግ ሸኔ በመተባበር ባደረጉት ውጊያ መንደር 10 ላይ በተደረገው ብዙ ኃይል ሲጨፈጨፍብንና ሲያልቅ ብዙዎችን ሲታሰሩ በዛ በእንትን በማለት በምሬት እኔ ጥዬ ወጣሁ። ወንድሜ እዚያው ተቀመጠ። እኔ ወጣሁኝ። ከወጣሁ በኋላ ደግሞ ያው በመከላከያ ሰራዊት ተመልሼ ሂጄ ገብቼ መከላከያ ጋር እያገለገልኩኝ የሀገር ጥሪ እነ ዶክተር ይልቃል ከፋለ የሀገር ህዝቦ ብሎ በጠራው ጥሪ መሰረት ሀገር ከማንም በላይ ትበልጣለች ብዬ እኔም ወደ ሀገር መከላከያ ተቀላቅዬ በስራ ላይ ይገኛለሁ። በዚህ ላይ እያለሁ ግን ወንድሜ ሙሉ ቀን አንተነህ በህዳር 25/2015 ዓ.ም በተደረገው የኦሮሞ ልዩ ኃይልና ሚልሻ እንዲሁም ሸኔ በመቀላቀል የአማራን ህዝብ በማንነቱ ብቻ በመግደል በመጨፍጨፍ ዘላለም መጨረሻውን አማራን እስከ መሰረቱ ለማጥፋትና ኦርቶዶክስ ተዋህዶንም በጥቅሉ አብሮ ለማጥፋት ከወያኔ በተቀናጀው የሴራ ቡድን አሁንም አማራን በመጨፍጨፍ ላይ እያለ ወንድሜ ሙሉ ቀን አንተነህ ይህንን ለመከላከል ከማንኛውም ህዝብ ጋር ሆኖ እውነት የኦሮሞ ህዝብም ሆነ የአማራ ህዝብ አንድና አንድ ኢትዮጵያን የሚንትን የሚል ነው ብሎ በሚያገለግልበት ሰዓት የእነዚያ ሴራ አንድ ላይ በመሆን ሙሉ ቀን አንተነህን ያኔ በ24 ሲዋጋ ውሎ ሲከላከል ውሎ በ25 እቤቱ በመከለል የኦሮሞ ሚልሻም ፖሊስም ልዩ ኃይልም ሸኔም በመቀላቀል ከበው በከባድ መሳሪያ በዙ በአየር መቃወሚያ ቦምብን በመወርወር ያው ቤትም እንትን ሲሉ የሀገር መከላከያ የተባለው መከላከያ ሰራዊት እውነት ሀገር የሚያድን ለሀገር የቆመ ለህዝብ አገልጋይ ነው ተብሎ የቆመው መከላከያ ሰራዊት ለጊዜው ደርሶ ነፍሱን አትርፏል እስከ ቤተሰቡ። ካተረፈ በኋላ ግን ወስዶ ወደ ቤተሰብ ከመከላከያ ጋር አድርጎ ይዞ ማንነቱን ሲያጸና ከቆየ በኋላ